ብሏል።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ 1133/2011 አንቀጽ 7 ንዑስ አንቀጽ 18 የምርጫ ውጤቶችን ለማረጋገጥ በተሰጠው ስልጣን መሰረት ተረጋግጦ ይፋ የሆነ ውጤት።
የኢትዮጵያ ብሔራዊ ምርጫ ቦርድ አማካሪ ሶሊያና ሽመልስ ናቸው። በእለቱ አብይ ርዕስ ዝርዝሩን ይዘናል። በአፋርና በአማራ ክልሎች በግጭቱ ጉዳት ለደረሰባቸው ሰዎች የሚያደርገውን የመጀመሪያ ዙር ድጋፍ ማጠናቀቁን የዓለም ምግብ ፕሮግራም አስታወቀ። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል። ማክሰኞ መስከረም 25 2014 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ሲድራክ ፍራንክሊን፣ ከእለቱ ዋና አዘጋጅ ጽዮን ግርማ፣ በማኅበራዊ ገጾቻችን አሰናጇ አባየሁ ገበያውና እንዲሁም በያሉበት ሆነው ዝግጅቶቻችንን ካሰናዱ ባልደረቦቻችንና ከኢትዮጵያ የተለያዩ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከቆንጅት ታየ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። በኢትዮጵያ መንግስት እንዲወጡ የታዘዙት 7ቱ የተባበሩት መንግስታት ድርጅት ባለስልጣናት ሀገሪቱን ለቀው መውጣታቸውን ዛሬ የመንግስታቱ ድርጅት አረጋግጧል። ዝርዝሩን ሀብታሙ ስዩም ያሰማናል።
የተባበሩት መንግስታት ድርጅት ቃል አቀባይ ፋራን ሀክ ባለስልጣናቱ ለደህንነታቸው ሲባል ሀገሪቱን ለቀው እንዲወጡ ተደርገዋል ብለዋል። ፋራን ሀክ ከጋዜጠኞች ለተነሳ ቀጣይ ጥያቄ በሰጡት መልስ እኛ ቅድሚያ ትኩረት የምንሰጠው ሰራተኞቻችን ደህንነታቸው በሚጠበቅበት ሁኔታ ስራቸውን መስራት መቻላቸውን ማረጋገጥ ነው። ያንም ማድረግ የማንችል ሲሆን ደግሞ ሌላ እርምጃ መውሰድ አለብን ብለዋል። ባለፈው ሐሙስ ነው የኢትዮጵያ መንግስት 7ቱን የተባበሩት መንግስታት ድርጅት ባለስልጣናት በ72 ሰዓታት ውስጥ እንዲወጡ ትእዛዝ የሰጠው። የመንግስታቱን ድርጅት ባለስልጣናት በኢትዮጵያ የውስጥ ጉዳይ ጣልቃ በመግባት እንዲሁም መንግስቱ በአሸባሪነት ለፈረጀው ለትግራይ ነጻ አውጪ ግንባር ህወሓት እርዳታና የቴሌኮሙኒኬሽን መሳሪያዎችን በማቀበል ከሷቸዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ የኢትዮጵያ መንግስት ባለስልጣናቱን ፐርሶና ኖን ግራታ ወይንም ተቀባይነት የሌላቸው ሰዎች ብሎ በማዘዝ የወሰደው እርምጃ አስደንግጦኛል ሲሉ ሐሙስ ዕለት የተናገሩ ሲሆን በማግስቱ አርብ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተነጋግረዋል። እንዲወጡ ከታዘዙት ባለስልጣናት መካከል የድርጅቱ የሰብአዊ ጉዳዮች ምክትል ኃላፊው እንዲሁም የሕፃናት መርጃ ድርጅቱ ዩኒሴፍ ተወካዮች ይገኙበታል። የመንግስታቱ ድርጅት በዓለም አቀፍ ኮንቬንሽንና በድርጅታችን ቻርተር ሰራተኞቻችን ያለመከሰስ መብታቸው የተጠበቀ በመሆኑ ኢትዮጵያ የምታስወጣበት ህጋዊ መሰረት የላትም ብሏል። ሰራተኞቻችን ከወገንተኝነት ነጻ፣ ሙያቸውንም አክባሪ ናቸው፣ እንተማመንባቸዋለን ሲልም ተናግረዋል። ኢትዮጵያ መንግስት በበኩሉ ድርጅቱ እንዲወጡ በታዘዙት ሰራተኞቹ ምትክ ሌሎችን መላክ ይችላል ሲል ያስታወቀ ቢሆንም የመንግስታቱ ድርጅት ቃል አቀባይ ፋራን ሀክ በአሁኑ ሰዓት ያን ለማድረግ እቅድ የለንም ብለዋል።
በአፋርና በአማራ ክልሎች በግጭቱ ጉዳት ለደረሰባቸው ሰዎች የሚያደርገውን የመጀመሪያ ዙር ድጋፍ ማጠናቀቁን የዓለም የምግብ ፕሮግራም አስታወቀ። ድርጅቱ ባወጣው መግለጫ በሁለቱ ክልሎች 300 ሺህ ለሚሆኑ ሰዎች የምግብ ድጋፍ ማቅረቡን ነው የገለጸው። በትግራይ ክልል ደግሞ ከግንቦት ወር ወዲህ ከ2.4 ሚሊዮን በላይ ሰዎች ድጋፍ ቢደርሳቸውም በእንቅስቃሴ ገደቦች ምክንያት የድጋፍ አቅርቦቱ ወደኋላ መቅረቱን WFP አስታውቋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ኢትዮጵያን ኢንሳይደር የተባለው የኢንተርኔት ጋዜጣ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ ለ3 ቀናት በፖሊስ ቁጥጥር ስር ከቆየ በኋላ በዛሬው ዕለት ተለቋል። ከእስር ከመለቀቁ በፊት አስተያየት የሰጡ የስራ ባልደረቦቹና ጓደኞቹ ከቅዳሜ ዕለት አንስቶ ጋዜጠኛው ያለበትን እንደማያውቁ ቢናገሩም በፖሊስ ቁጥጥር ስር መሆኑን ያረጋገጠው የፌዴራል ፖሊስ በበኩሉ አንዳችም የሚያሳስብ ነገር የለም ማለቱ ተዘግቦ ነበር። ሆኖም ፖሊስ እስራቱን አስመልክቶ ተጨማሪ ማብራሪያ አልሰጠም። ተስፋለም አዲስ አበባ ላይ የተካሄደውን የኢሬቻ አከባበር ስነ ስርዓት ከዘገበ በኋላ በዝግጅቱ ከተሳተፉ ውስጥ በጠቅላይ ሚኒስትር አብይ አህመድ አስተዳደር ላይ ያላቸውን ትችት ሲገልጹ የሚያሳይ ቪዲዮ Ethiopian Insider Facebook ገጹ ላይ አውጥቶ ነበር። ተስፋ አለም በ2007 ዓመተ ምህረት በሽብር ወንጀል ተጠርጥረው ከተከሰሱት 3 ጋዜጠኞችና 6 ጦማሪያን የነበሩበት የዞን 9 ጦማሪያን አንዱ ነበር። 5 አባላቱ ከአንድ አመት በላይ ለሚሆን ጊዜ ታስረው የተለቀቁት ዞን 9 በ2008 ለጋዜጠኞች መብት የቆመው Committee to Protect Journalists CPJ ተሸላሚ ለመሆን መብቃቱ የሚታወስ ነው። CPJ በትናንት ሰኞ በትዊተር ገጹ ባስተላለፈው መግለጫ የተስፋ ለምን መታሰር አውግዟል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ደቡብ ሱዳን ውስጥ በአራት ማህበረሰቦች መካከል በተካሄደ የእርስ በርስ ግጭት ቢያንስ 36 ሰዎች መገደላቸው ተገልጿል። የዋራፕ ክፍለ ሀገር አስተዳዳሪ አሊው አይኒ አሊው በሰጡት ቃል በምስራቃዊ ቶንጂና ሰሜናዊ ቶንጂ ወረዳዎች መካከል የተቀሰቀሰው ግጭት እጅግ ከባድ ጉዳት አድርሷል ብለዋል። የግጭቱ ምክንያት የቀንድ ከብቶች ዝርፊያና የእርስ በርስ የመበቃቀል ጉዳይ እንደነበረ ነው ባለስልጣኑ ለቪኦኤ የደቡብ ሱዳን ክፍል የገለጹት። እንደ አውሮፓውያን አቆጣጠር ከ2016 ዓመተ ምህረት ጀምሮ ሊቢያ ውስጥ ልጆችን በተዋጊነት ማሰለፍን ጨምሮ የጦር ወንጀልና በሰብና ላይ የሚፈጸም ወንጀል መድረሱን የተባበሩት መንግስታት ድርጅት መርማሪ ቡድን አስታወቀ። በመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት የተቋቋመው ነጻው አጣሪ ቡድን ወደ አውሮፓ ለመጓዝ የሚሞክሩ ስደተኞች ሊቢያ ውስጥ ባሉ እስር ቤቶችና በህገወጥ አስተላላፊዎች እጅ ከባድ በደል ይደርስባቸዋል ብሏል። ሪፖርቱ ህጻናትን በቀጥታ እጅግ አስከፊ በሆኑ ብጥብጦች እንዲካፈሉ ማድረግና ታዋቂ የሆኑ ሴቶችን የማጥፋትና የመግደል የመሳሰሉ ድርጊቶችንም ዘርዝሯል። የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን እና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በትብብር መስራት በሚቻልባቸው መስኮች ዙሪያ ውይይት ማድረጋቸው ተገለጸ። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ፣ ብሪታንያ እና አውስትራሊያ ከመሰረቱት የጸጥታ አጋርነት ስምምነት ካስነሳው ጭቅጭቅ ወዲህ የሁለቱን ሀገሮች ግንኙነት ለማሻሻል የሚቻልበትን መንገድ ለመሻት በፓሪስ ጉብኝት አድርገዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ ያለን ዜና አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች የሚተላለፈውን ስርጭታችንን ነው። ማክሰኞ መስከረም 25 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ25 በ31 ሜትር ባንዶች አሁንም በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ታዲያ ዝግጅታችንን በራዲዮ በቴሌቪዥን ዝግጅት በሳተላይት ለምትከታተሉ አድማጭ ተመልካቾቻችን ኢትዮ ሳት ላይ እንገኛለን። በተጨማሪም የራዲዮ ቲቪ ስርጭታችን በአማርኛ ድረገጻችን፣ በአማርኛ ዩቲዩብ እና እንዲሁም በአማርኛ ፌስቡክ በጥራት በቀጥታ መከታተል ትችላላችሁ። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ። የኢትዮጵያ ብሔራዊ ምርጫ ቦርድ ባለፈው መስከረም 22/2014 ዓ.ም ሁለተኛ ዙር ምርጫ ከተካሄደባቸው የምርጫ ክልሎች የስድስቱን ውጤት ዛሬ አስታወቀ። ምርጫዎቹ በተካሄዱባቸው የአካባቢዎቹ የገጠሙ ችግር ያለመኖሩንም አመልክቷል። መለስካቸው አመሃ ነው የተከታተለው።
ባለፈው ሳምንት መስከረም 20 ቀን 2014 ዓ.ም በሐረሪ፣ በሶማሌ ክልሎችና በደቡብ ብሔር ብሔረሰቦች ክልሎች አንዳንድ አካባቢዎች በተከናወነው ምርጫ እስካሁን ተጣርቶ በታወቁት 3 የምርጫ ክልሎች ብልጽግና ፓርቲ ማሸነፉ ታወቀ። የቦርዱ የኮሚኒኬሽን ጉዳዮች አማካሪ ወይዘሪት ሶሊያና ሽመልስ ለጋዜጠኞች እንዳሉት ባለፉት ጥቂት ቀናት ወደ ቦርዱ ዋና ጽሕፈት ቤት ተጣርተው ከደረሱ ውጤቶች መካከል ባለው የአሰራር ስልት መሰረት የቦርዱን ውሳኔ አግኝቷል የተባሉትን ይፋ አድርገዋል።
አንደኛው የድሬዳዋ ከተማ የክልል ምክር ቤት ናት። 2 ምርጫ ጣቢያ ኖሮን አንድ በድጋሚ ምርጫ ይከናወንበት ተብሎ ያለ ማለት ነው። የምርጫ ክልል የውጤት ቅጹ የምርጫ ክልሉ የድሬዳዋ ምርጫ ክልል ነው። ድሬዳዋ ከተማ ሁላ ሁሉ ይባላል። በምርጫ ክልል ውስጥ የሚገኙ የክልል ምክር ቤት መቀመጫዎች ብዛት 3 ናቸው። በምርጫ ክልል ውስጥ የሚገኙ የምርጫ ጣቢያዎች ብዛት 2 ናቸው። በምርጫ ክልሉ በአጠቃላይ የተመዘገቡ የመራጮች ቁጥር 1841 ነው። ያው ምርጫ ክልሉ የወሰደው ድምጽ ውስጥ ያወርቀው 2100 ነው። እንደምታዩት መራጮች ድምጽ ሲሰጡ መዝገቡ ላይ ፈርሟቸው ምርጫዎች ብዛት 1841 ነው። ስለዚህ የተሰጠውን ድምጽ ታቻታችሁታል። 3 የፖለቲካ ፓርቲ እጩዎች፣ የብልጽግና ፓርቲ እጩዎች አልቶ ሁሴን ኡስማን፣ ነፊሳ አብዱላ ወረጌና ጉንፋ ሞሲሳ ጁጄ ከብልጽግና ፓርቲ ድምጾችን አግኝተው አሸናፊ ሆነዋል ማለት ነው። ይሄ እንግዲህ ለድሬዳዋ ከተማ የክልል ምክር ቤት ነው።
ከደቡብ ብሔር ብሔረሰቦችና ሕዝቦች ክልል ምርጫ በተካሄደባቸው ጉመር 2 በተባለው የምርጫ ክልል የምርጫ ውጤት የሚከተለውን ይመስላል።
የምርጫ ክልል ውስጥ የሚገኙ የክልል ምክር ቤት መቀመጫዎች ብዛት 3 ናቸው። የምርጫ ክልሉ በአጠቃላይ የተመዘገቡ መራጮች ቁጥር እንደምታዩት 30453 ነው። የድምጽ መስጫ ወረቀቱ 37400 ነው። ድምጽ የሰጡት መራጮች ወደ 18502 ናቸው። ድምጽ የተሰጠው እንደምታዩት ከሆነ ተወዳዳሪ ፓርቲዎች ነጻነትና እኩልነት ፓርቲ አለ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ አለ፣ ብልጽግና ፓርቲ አለ። ከፍተኛ ድምጽ ያገኙት እጩዎች በተራ ቁጥር 6 5 እና 7 ላይ ያሉት ኑር አህመድ አለዊ ሐሰን ብልጽግና ፓርቲ፣ ወይዘሮ አማረች ስማ ኤለሎ ብልጽግና ፓርቲ፣ ሀጅ ከማል መሐመድ በረካ ብልጽግና ፓርቲ ናቸው ማለት ነው።
በቦርዱ ድጋሚ ምርጫ በተካሄደበት በደቡብ ክልል የሚገኘው አንድ የምርጫ ክልልም ተመሳሳይ ውጤት ተገኝቷል።
ሶስተኛው ባስኬቶ ልዩ በቦርዱ ድጋሚ ምርጫ እንዲካሄድበት የተወሰነ ምርጫ ክልል ነው። የምርጫ ክልል ውስጥ የክልል ያለው የክልል ምክር ቤት መቀመጫ ብዛት 1 ነው። ምርጫ ክልሉ ላይ የተመዘገቡ አጠቃላይ መራጮች ቁጥር 22170 ነው። 25700 ምርጫ የድምጽ መስጫ ወረቀቶችን አግኝተዋል። ተወዳዳሪዎቹ 3 ናቸው እንደምታዩቸው፣ የብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲና የመላው ኢትዮጵያ አንድነት ድርጅት ተወዳዳሪዎች ናቸው። ተራ ቁጥር 1 ላይ ያሉት ወይዘሮ አልማዝ በዙ የብልጽግና ፓርቲ እጩ ተወዳዳሪ ከፍተኛ ድምጽ አግኝተዋል ማለት ነው። የእጩዎቹ የድምጽ ድምር ዋጋ ያላቸው ከድምጽ መስጫ ወረቀቶች ጋር እኩል ነው ይላል። ኖቱን ማየት ይቻላል። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ 1133/2011 አንቀጽ 7 ንዑስ አንቀጽ 18 የምርጫ ውጤቶችን ለማረጋገጥ በተሰጠው ስልጣን መሰረት ተረጋግጦ ይፋ የሆነ ውጤት ነው ማለት ነው።
ባለፈው መስከረም 20 ምርጫ በተካሄደባቸው አካባቢዎች ከባድ የሚባል የደህንነት ችግር እንዳልተፈጠረም ወይዘሪት ሶሊያና ገልጸዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። አድማጮች፣ ወደ ተከታዩ የመጽሔት ርዕስ ስንሻገር ደግሞ በአፋርና በአማራ ክልሎች በግጭቶች ሳቢያ ጉዳት ለደረሰባቸው ሰዎች የሚያደርገውን የመጀመሪያ ዙር ድጋፍ አጠናቅቄያለሁ ሲል የዓለም ምግብ ፕሮግራም አስታወቀ። ድርጅቱ ባወጣው መግለጫ በሁለቱ ክልሎች 300,000 ለሚሆኑ ሰዎች የምግብ ድጋፍ ማቅረቡንም አስታውቋል። በትግራይ ክልል ደግሞ ከግንቦት ወር ወዲህ ከ2.4 ሚሊዮን በላይ ሰዎች ድጋፍ ቢደርሳቸውም በእንቅስቃሴ ገደቦች ሳቢያ የድጋፍ አቅርቦቱ ወደ ኋላ ቀርቷል ነው ያለው። ለዝርዝሩ ኬኔዲ አባተ።
የተባበሩት መንግስታት የዓለም ምግብ ፕሮግራም WFP በአፋርና በአማራ ክልሎች ግጭት በተስፋፋባቸው አካባቢዎች ጉዳት ለደረሰባቸው ሰዎች የመጀመሪያውን ዙር የምግብ ስርጭት ማጠናቀቁን አስታውቋል። ድርጅቱ በላከው መግለጫ እንዳመለከተው ከነሐሴ 9 ጀምሮ በአማራና በአፋር ወደ 300,000 ለሚጠጉ ሰዎች የምግብ ድጋፍ አቅርቧል። በአማራ ክልል የደባርቅ ነዋሪ የሆኑት ወይዘሮ ኑቢት ሳሌ በዓለም ምግብ ፕሮግራም ድጋፍ ከተደረገላቸው መካከል ይገኛሉ።
በእግር ነው። በትራንስፖርት ቢሆንማ ሁሉ ልባሙ በትራንስፖርት እየወለቀ ነው የመጣ ቅዳሜ ዕለት። እኛ ግና በሩጫ ዝም ብለን ተለበሉ ደረሱ ሲባል የያዝነው ጓዝ የለም፣ እግር ነው። ወደ ገጠር ነው የተጠጋ ነው። ዝም ብለን ውሃ ስታንገታችን እየሞላ ሰው እያሻገረን ህፃኑን እያንጠለጠሉ ያው የሚጎዳም አለ። በስንት ስቃይ ነው የተሻገር ነው ወንዝ። እንደ ስለን በወቅቱ ሄደን ገጠር ተጠጋነ።
በአማራ ክልል በግጭቱ ምክንያት መተዳደሪያቸውን ከማጣት ጀምሮ የተለያዩ ጉዳቶች ለደረሱባቸው ከ210,000 በላይ ለሚሆኑ ሰዎች የመጀመሪያ ዙር የምግብ ድጋፍ ማድረሱን የገለጸው የዓለም ምግብ ፕሮግራም በአፋር ክልል ደግሞ ከ80,000 በላይ ሰዎችን መርዳቱን ያስታወቀው WFP ወደ ዋግምራና ሰሜን ወሎ 2200 ሜትሪክ ቶን ምግብ ማድረሱን ገልጾ፣ ነገር ግን ግጭቱ ባለባቸው አካባቢዎች ድጋፉን ማከፋፈል እንዳልተቻለና ይህም የምግብ ዋስትና ቀውስ ሊያስከትል እንደሚችልም ጠቁሟል። በሌላ በኩል በተለያዩ የሰብአዊ እርዳታ እንቅስቃሴ እንቅፋቶች ምክንያት በትግራይ ክልል የአቅርቦት እጥረት አሁንም ወደ ኋላ መቅረቱን ድርጅቱ አስታውቋል። ሁለተኛው ዙር የምግብ ስርጭት በትግራይ ከግንቦት 19 ጀምሮ እየተካሄደ ሲሆን በሰሜን ምዕራብና በደቡባዊ ትግራይ ክፍሎች ከ2.4 ሚሊዮን በላይ ለሚሆኑ ሰዎች የምግብ ድጋፍ ማድረሱንም ነው የጠቆመው። የግጭቱ መስፋፋት በሰሜን ኢትዮጵያ ከፍተኛ የምግብ ዋስትና ችግር እያስከተለ እንደሚገኝ የዓለም ምግብ ፕሮግራም ቃል አቀባይ ጄማስ ኖደን ተናግረዋል።
As conflict spreads across northern Ethiopia, it's having a very real impact on the families caught up in its path with food insecurity rising.
በሰሜን ኢትዮጵያ ግጭቱ ሲስፋፋ በአካባቢው ባሉ ቤተሰቦች ላይ የምግብ ዋስትና አለመረጋጋትን በማባባስ ተጨባጭ ተጽዕኖ እያስከተለ ነው። በሰሜን ኢትዮጵያ እየጨመረ ላለው ፍላጎት ምላሽ ለመስጠት የዓለም የምግብ ፕሮግራም ስራውን አጠናክሮ ቀጥሏል። ሰብአዊ ቀውስ ከመከሰቱ በፊት የምግብ ድጋፍ የሚፈልጉ የህብረተሰብ ክፍሎችን ሁሉ መድረስ እጅግ አስፈላጊ ነው።
የዓለም ምግብ ፕሮግራም የምስራቅ አፍሪካ ቀጠና ዳይሬክተር ማይክል ዱንፎርድም እንዲሁ ከሶስቱ ክልሎች የሚወጡ ዘገባዎች እንደሚያመለክቱት ነዋሪዎች ከቤታቸው በመሸሻቸውና መተዳደሪያቸው በመውደሙ የምግብ ዋስትና ችግር እየጨመረ ነው ብለዋል። በትግራይ በአሁን ወቅት እስከ 400 ሺህ የሚደርሱ ሰዎች ለረሃብ መሰል ሁኔታዎች መጋለጣቸውንና በቂ የምግብ እርዳታ ወደ ክልሉ ለማስገባት ጥረቶች በሚደረጉበት በአሁን ወቅት ሁኔታው እጅግ እየተባባሰ እንደሚገኝም ነው ዳይሬክተሩ የገለጹት። በመላው ሰሜን ኢትዮጵያ ሰብአዊ ቀውስ ከመድረሱ በፊት በግጭቱ ውስጥ የሚገኙ ሁሉም ወገኖች አስቸኳይ የምግብ እርዳታ እንዲደርስ ትብብር እንዲያደርጉም ጥሪ አቅርበዋል። በትግራይ ክልል 5.2 ሚሊዮን ዜጎች አስቸኳይ ሰብአዊ ድጋፍ የሚያስፈልጋቸው ሲሆን በአማራና አፋር ክልሎች ደግሞ ከ1.7 ሚሊዮን በላይ ዜጎች ድጋፍ እንደሚያስፈልጋቸው ድርጅቱ አስታውቋል። በተለይ በትግራይ ክልል ከፍተኛ የምግብና የነዳጅ አቅርቦት ችግር መኖሩን በመጥቀስ በቅርብ ሳምንታት መሻሻሎች ቢኖሩም አሁንም ተደራሽነቱ እጅግ ዝቅተኛ መሆኑንም ነው የገለጸው። በቀን የሰብአዊ ድጋፍ የጫኑ 100 የጭነት መኪኖች ወደ ክልሉ መግባት አለባቸው የሚለው ድርጅቱ በመስከረም ወር የድጋፍ ቁሳቁሶችን የጫኑ 171 መኪኖች ወደ ክልሉ እንደገቡ ማስታውሷል። ለሰብአዊ አቅርቦት ተግባራት ሁኔታዎችን በማወሳሰብ በተባበሩት መንግስታትና በሌሎች ማካላት ትችቶች የሚቀርቡበት የኢትዮጵያ መንግስት አቅርቦቱን ለማሳለጥ ከረዴት ድርጅቶች ጋር በትብብር እየሰራ እንደሚገኝ በመግለጽ ትችቶችን ውድቅ ማድረጉ ይታወቃል። ለረዴት ድርጅቶች አስፈላጊውን ትብብር ማድረጉን እንደሚቀጥል የገለጸው መንግስት ሆኖም አንዳንድ የተባበሩት መንግስታት ድርጅት ሰራተኞች ሉዓላዊነትን የሚጥሱና ለብሔራዊ ደህንነት ስጋት የሚሆኑ ድርጊቶችን እንደሚፈጽሙ በተደጋጋሚ ገልጿል። በዚህም ምክንያት መንግስት 7 የተመድ ሰራተኞች ከሀገር እንዲወጡ አድርጓል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። አሁንም ወደ መጽሔቱ ተከታይ ርዕስ ነው የምንሄደው። የዓለም መሪዎች፣ የፖለቲካ ሰዎችና ታዋቂ የፖፕ ሙዚቃ አቀንቃኞች ማንነታቸው ባልታወቁ ድርጅቶችና ስም መረቦች አማካኝነት ግዙፍ ሀብቶቻቸውን እያሸሹ ከሚደብቁ በሺዎች የሚቆጠሩ ሰዎች መካከል መሆናቸው ተጋለጠ። ሾልኮ የወጣውን መረጃ ይፋ ያደረገው ፓንዶራ ፔፐር የሚል ስያሜ የተሰጠው ሲሆን 12 ሚሊዮን ፋይሎችን ከበርካታ የሕግ ተቋማት ማሰባሰቡም ተገልጧል። ድንበር ተሻጋሪ በሆነው ምስጢራዊ የፋይናንስ ዓለም ላይ ብርሃን የፈነጠቀ ነውም ተብሏል። የአሜሪካ ድምፁ የዜና ክፍል ባልደረባችን ሄንሪ ሬጅዌል ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ ያቀርበዋል።
አስደንጋጭ ከሆኑት የፓንዶራ ፔፐር ድብቅ የሀብት ክምችት ዝርዝር ውስጥ የአዘርባጃኑ ፕሬዚደንት ኢልሃም አሊቭ እና ቤተሰቦቻቸው አንዱ ነው። ሾልኮ የወጣው ሰነድ እንደሚያሳየው የአሊቭ ቤተሰብና ተባባሪዎቻቸው ባለፉት 15 ዓመታት እንግሊዝ ውስጥ በንግድ ያንቀሳቀሱት ሀብት ከ544 ሚሊዮን ዶላር በላይ ነው። ሮቸል ዴቪስ ተካ ዓለም አቀፉ የግልጽነትና ጸረ ሙስና ዘመቻ የእንግሊዙ ተሟጋች ቡድን ኃላፊ ናቸው። እንዲህ ይላሉ።
Since this family took power in 1993, they have taken control of many of the countries.
ይህ ቤተሰብ ስልጣን ከተረከበበት እንደ አውሮፓውያን አቆጣጠር 1993 አንስቶ የሀገሪቱ ዋነኛ የኢንዱስትሪና ተፈጥሯዊ ሀብቶችን በመቆጣጠር በርካታ ሀብት አከማችተዋል። ይሄ የሆነው በሀገሪቱ ህዝብ ጫንቃ ላይ ነው። እነዚህ የሀገሪቱን ህዝብ ሳይበድሉ የተፈጸሙ አይደሉም። ለሀገሪቱ ዜጎች መከፋፈል የነበረባቸው እነዚህ ሀብቶች በመሪዎቻቸው በመነጠቃቸው ሳቢያ የሚሰቃዩ በርካታ ሰዎች አሉ።
ሾልኮ የወጣው ሰነድ የዮርዳኖሱ ንጉስ አብደላ ዩናይትድ ስቴትስ እና እንግሊዝ ውስጥ ከ100 ሚሊዮን ዶላር በላይ በማውጣት በሚስጥር የናጠጠ ሀብት ያፈሩ መሆኑን ያሳያል። አብደላ ግን ሀብታቸውን ለመደበቅ መሞከራቸውን አስተባብለዋል።
ما في شيء انا بخبي امام اي حدا لكن نحن اقوى من
ከማንም የምደብቀው ነገር የለኝም። ለማንኛውም ግን እኛ ከዚህ በላይ ነን። ዮርዳኖስ የጥቃት ኢላማ ስትደረግ ይህ የመጀመሪያው አይደለም።
የፓኪስታን ጠቅላይ ሚኒስትር ኢምራን ካህን ካቢኔ ሚኒስትሮችና ቤተሰቦቻቸውም እንዲሁ በሚሊዮን ዶላር የሚቆጠሩ ሀብቶችን ከባህር ማዶ ባሉ ኩባንያዎች ማስቀመጣቸውም ተጋልጧል። ጠቅላይ ሚኒስትር ካህን ምርመራ ይካሄድበታል ብለዋል። የቼክ ጠቅላይ ሚኒስትር አንድሬጅ ባቢስ ማንነቱ ባልታወቀ የባህር ማዶ ኩባንያ ስም በፈረንሳይ 22 ሚሊዮን ዶላር የሚያወጣ ንብረት ገዝተዋል። ባቢስ በዚህ ሳምንት በሚደረገው ጠቅላላ ምርጫ ይወዳደራሉ። ባለፈው እሁድ በተደረገው የምርጫ ክርክር ድርጊታቸውን አስተባብለዋል።
ገንዘቡ የወጣው ከቼክ ባንክ ነው። ቀረጥ ተከፍሎበታል። የራሴ ገንዘብ ነበር። ወደ ቼክ ሪፐብሊክ ይመለሳል።
የኬንያ ፕሬዝደንት ኡሁሩ ኬንያታ እና 6 የሚደርሱ ቤተሰቦቻቸው በውጪ በርካታ ድርጅቶች ያሏቸው መሆኑ ተመዝግቧል። ከነዚህ ሀብቶች ውስጥ አንደኛው ከ30 ሚሊዮን ዶላር በላይ ያወጣል። ይሁን እንጂ የኬንያታ ቤተሰቦች የመንግስት ሀብት ስለመስረቃቸው የቀረበ ማስረጃ ግን የለም። በፓንዶራ ፔፐር ከተመዘገቡ በርካታ ሀብቶቻቸው መካከል ከባህር ማዶ ያሉትን ጨምሮ ብዙዎቹ በህጋዊ መንገድ የተመዘገቡ ናቸው። ዓለም አቀፉ የግልጽነትና ጸረ ሙስና ዘመቻ የእንግሊዙ ተሟጋች ቡድን ኃላፊ ሪቻርድ ዴስካ ተካ በሰነዱ የተጋለጡ በርካታ ሀብቶችን የሚያስተሳስራቸው አንድ ክር አለ ይላሉ። እሱም ለንደን ነው። በእንግሊዝ ዋና ከተማና ከሱም ጋር የተያያዙ እንደ ብሪቲሽ ቨርጂን አይላንድ የመሳሰሉት ገንዘቡ የማን እንደሆነ በመደበቅ ህጋዊ ከለላ የሚሰጡ መዋቅሮች አሉ የሚሉት ሪቻርድ እንዲህ ብለዋል።
You can buy UK property anonymously if you use a company that's registered and formed in an overseas territory where there is currently secrecy.
በአሁኑ ወቅት ምስጢራዊ በሆነና ከባህር ማዶ በተመዘገበ ድርጅት ከተጠቀሙ ማንነቱን ሳይገልጹ ንብረት መግዛት ይችላሉ። ለዓለም አቀፉ ልሂቃን የቅንጦት አገልግሎት የሚሰጡ ተቋማትም አሉ። በጣም በሚያሳዝን መልኩ እነዚህ ሙሰኞችና የወንጀል ተዋናዮች ገንዘባቸውን በህገወጥ መንገድ እንዲያዘዋውሩና የተመዘበረ ሀብታቸውን እንዲያስተዳድሩ በደስታ ለመርዳት ፈቃደኞች የሆኑ የሂሳብ ሰራተኞች ማለት አካውንታንቶች፣ የህግ ባለሙያዎች፣ የሪል ስቴት ወይም የቤት ንብረት የሚያጋዙና የሚያሻሽጡ ሰራተኞችን የመሳሰሉ በርካታ ባለሙያዎች አሉ።
ለእንግሊዝ የወጋ አጥባቂው ፓርቲ የሚለግሱ ባለሀብቶች ከተጋለጠው ድርጊት ጋር ግንኙነት አላቸው የሚል ክስ ከቀረበ በኋላ ገዢው ፓርቲ አጣብቂኝ ውስጥ መግባቱ ተገልጿል። ቻንስለር ሪሽ ሱንካ ትላንት ሰኞ በሰጡት መግለጫ ለንደን ከታክስ በመሸሽ የጎደፈው ስም አላት የሚለው ክስ አሳፋሪ ነው ብለዋል። መንግስት ዓለም አቀፍ ሙስናን በመዋጋት ረገድ ያለው ሪከርድ በጣም ጠንካራ ነበር ሲሉም ተናግረዋል።
አመሰግናለሁ ደረጀ። አድማጮች አሁን ልዩ የፕሮግራም ማሳሰቢያ።
የአሜሪካ ድምጽ
የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን ያማረኛ ያፋን ኦሮሞ የትግርኛና የጋቢና ቪኦኤ ተመልካቾቻችንና አድማጮቻችን
ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ
ያማረኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን ያፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ
በሳተላይት በሚከተሉት አድራሻዎች ታገኙናላችሁ።
VOA ጋቢና ኢትዮሳት ላይ ይገኛል።
በVOA ኢትዮጵያ ቻናል NSS 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት
የቨርቹዋል ቻናል ሲስተም መለያ ቁጥሮች
ለኢትዮጵያ፣ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን
62 30
ለሶማሊያ
62 31
ለኬንያ
62 32
ለቪኦኤ 24 ተከታታዮች
62 33
እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን
62 29 ናቸው።
የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችንና ከማህበራዊ ገጾቻችን ላይ ታገኛላችሁ።
የአሜሪካ ድምጽ
ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራማችንን ነው። አሁን ትንታኔ ጠቅላይ ሚኒስትር አብይ አህመድ በምርጫ ባገኙት ድምጽ በስልጣን መቀጠላቸው ቅቡልነታቸውን ያረጋገጡበት ነው ሲሉ የአሜሪካ ድምጽ ያነጋገራቸው የአዲስ አበባ ዩኒቨርሲቲ የሕግ መምህር ተናገሩ። የዩኒቨርሲቲው የሕግ መምህር ትምህርት ቤት መምህሩ ዶክተር መሰንበት አሰፋ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ አጋጣሚው ለጠቅላይ ሚኒስትሩ የአገሪቱን ችግሮች ለመፍታት የበለጠ አቅም ይሰጣቸዋል ነው ያሉት። እስክንድር ፍሬው ነው ያነጋገራቸው።
በኮሮና ምክንያት ተራዝሞ የቆየው በኋላም በልዩ ልዩ ምክንያቶች ወደፊት የተገፋው የስድስተኛው አገራዊ ምርጫ ሂደት ነው ትናንት አዲስ ምክር ቤት በመመስረት ጠቅላይ ሚኒስትር በመሰየም የተጠናቀቀው። ትናንት በመቋጫው ቀን የታየው ድባብ የሂደቱን ፈታኝነት የውጤቱንም ደረጃ እንደሚያሳይ ጉዳዩን በቅርበት የተከታተሉ ይገልጻሉ። ሂደቱ የደረሰበት ደረጃና በትናንቱ የቃለ መሐላና በዓለ ሲመት ስነ ስርዓት ላይ የታየው የተለየ ድምቀት ሌላ እንደምታ እንዳለው ከሚያምኑት አንዱ በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ክፍል መምህርና ተንታኝ ዶክተር መሰንበት አሰፋ ናቸው።
ማይካደው ነገር ምንድነው? አሁን ኢትዮጵያ ባለችው ሁኔታ የፖለቲካና የጸጥታ ሁኔታ በሀገር ውስጥ ያሉ የፖለቲካ ጫናዎችና ትግራይ ውስጥ ያሉ የፖለቲካ ችግር ብቻ ሳይሆን በከፍተኛ ሁኔታ ከውጭ ያለውን ከፍተኛ ጫና እናያለን። በተባበሩት መንግስታትም በአሜሪካ በኩልም የሚደረጉ መግለጫዎችን ስታይ እና ደግሞ ትልቁ ሀገራዊ ፕሮጀክት ከህዳሴው ግድብ ይሄ ትልቅ ጂኦፖለቲካል ሲግኒፊካንስ ያለው የኢትዮጵያን በዓለም ያላትን ፖዚሽን በከፍተኛ ሁኔታ የሚቀየር ነው። ይሄ ምንም ጥያቄ የለውም። እነዚህ ነገሮችን ስናይ መንግስት ዋና ስስ ምንድነው በጣም ስስ የሆነበት ወይም ደግሞ ቨልነረብል የሆነበት የክሬዲቢሊቲ ተጋላጭ የሆነበት በህዝብ ውክልና አይደለው ነው። በተወሰነ ደረጃም ጦርነቱን የገፋፋ አንዱ ነገር እሱ ነበር። አሁን ግን በህዝብ ማንዴትድ የሆነ ብቻ ሳይሆን በምርጫ በኩል ቅቡልነት ያለው መንግስት ብቻ ሳይሆን በይፋ ህዝብ የሚደግፈው መሪ እንዳለን መንግስትም ህዝባዊ ውክልና እንዳለው ያየንበት ሲምቦሊክ የሆነ ሲግኒፊካንስ የሆነ ምንድነው በሲምቦሊክሊም በጣም ትልቅ የፖለቲካ ፋይዳ ያለው ነገር ይመስለኛል። ምርጫ በሲክሬት ባሎት ሰዎች እንትን አድርገው ምርጫን ይመርጡ ይችላሉ፣ ግን በህዝብ ይፋዊ በሆነ መንግስትም ደግሞ እምመራው ህዝብ አለኝ ብሎ ያን ኮንፊደንት ሆኖ ሰውን ጠርቶ ፎርማሊ ያን መርሃ ግብር ማካሄዱ የሚሰጠው መልእክት ቀላል አይደለም። ትልቅ ጉልበት የህዝብ ድጋፍ እንዳለው መንግስት በተወሰነም ደረጃ ቢሆን ያሳየበት ሲምቦሊክ ፖለቲካል ሲግኒፊካንስ እጅግ በጣም አለው ብዬ ነው የማስበው።
በሀገሪቱ የተካሄደውን ለውጥ ተከትሎ በመጋቢት 2010 ወደ ስልጣን የመጡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ላለፉት 3 ዓመታት ሀገሪቱን በኃላፊነት መርተዋል። እንደ ጠቅላይ ሚኒስትር በምርጫ ተወዳድረው ሲያሸንፉ፣ በመራጮች ሲመዘኑ ግን የመጀመሪያቸው ነው። ይህ ደግሞ ቀጣዩ 5 ዓመት የሥራ ዘመን ካለፈው የተለየ እንዲሆን እንደሚያደርገው ዶክተር መሰንበት ያምናሉ።
ባለፉት 2-3 ዓመታት በኢህአዴግ ምክር ቤት እሱም ቢሆን በተወሰነ ደረጃ ለጅስመሲ ነበረው ኢህአዴግ ምክር ቤት ተመርጠው ፓርቲው እንዲመሩ የጠቅላይ ሚኒስትር እንዲሆኑ ተመረጡ መሪ ናቸው። ነገር ግን አሁን ያለውን አይነት የፖለቲካ ጉልበትና ቅቡልነት ሊኖረው አይችልም። አንድ መሪ በህዝብ አንድ ፓርቲ አሁን የብልጽግና ፓርቲ ነው መንግስትን የሚመራው ጠቅላይ ሚኒስትሩ ሆኖ በኢትዮጵያ ህዝብ ሲመረጡ የሚሰጠው የፖለቲካል ጉልበት አንድ ሊሆን አይችልም። ለምሳሌ አሁን ወሳኝ ነገሮችን ለምሳሌ ብዙ የህግ፣ የፖሊሲ፣ የኢኮኖሚ ኢቭን በተወሰነ ደረጃም የህገ መንግስት ለውጦችን ለማድረግ አንድ ፓርቲ ወይም ደግሞ የመንግስት አመራር የህዝብ መሰረት ሊኖረው ያስፈልጋል። እነዚህ አይነትን ሜጀር የሚባሉ ዋና የሚባሉ የፖለቲካ ለውጦችን ለማድረግ በተወሰነ ደረጃም ቢሆን በቀጥታ የህዝብ ቅቡልነትን በምርጫ በሚገለጽ በዛ መልኩ በሚገለጽ የምርጫ ሂደት ውስጥ ማለፍ መቻል አለበት። ያን የምርጫ ሂደት አልፎ አንድ መንግስት የህዝብ ቅቡልነት ከሌለው እንደዚህ አይነት ነገሮች ሊያደርግ አይችልምና ከፍተኛ ለውጥ ያለም ይመስለኝ ምንድነው አሁን መንግስት በሙሉ ልብነት ለሚያደርጋቸው የፖለቲካ የኢኮኖሚ የህገ መንግስት ሌሎችም አይነት የሴኩሪቲ ሪፎርሞች የህዝብ ማንዴት አለው ማለት ነው። የህዝብ ፍላጎቱን ገልጾለታል። ስለዚህ በጣም ከፍተኛ ሆነ የፖለቲካ ጉልበትን የሚሰጥ ክሬዲቢሊቲ ለጅስመሲን የሚያረጋግጥ ወሳኝ ሆነ የፖለቲካ ምዕራፍን አልፏን ማለት ነው። ይሄን መርሳት የለብንም።
ጠቅላይ ሚኒስትር አብይ አህመድ በባለ ሲመታቸው ላይ ባደረጉት ንግግር በኢትዮጵያ ረጅም የመንግስትነት አስተዳደር ዘመን ለመጀመሪያ ጊዜ ግልጽና ተአማኒ ምርጫ በማካሄድ ህዝባዊ ቅቡልነት ያለው መንግስት መመስረቱን ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድና የአፍሪካ ህብረትን የመሳሰሉ ሂደቱን የታዘቡ አካላትም ምርጫው ካለፉት የተሻለ መሆኑን መናገራቸው ይታወሳል። በባለ ሲመቱ ላይ የተገኙ የተለያዩ የአፍሪካ ሀገራት መሪዎችም የመልካም ምኞት መግለጫ መልእክት አስተላልፈዋል። ስድስተኛውን አገራዊ ምርጫ በተመለከተ በምርጫ ቦርድና የአፍሪካ ህብረትን በመሳሰሉ አካላት ከሚገለጸው ግምገማ የተለየ አቋም ያላቸው የውጭ መንግስታት እንዳሉም ይታወቃል። ይህንን በተመለከተ የጠየኳቸው ዶክተር መሰንበት ተከታዩን መልሰዋል።
አንድ ሀገር ኢትዮጵያን እንዳለ በተለይ የተለያየ የፖለቲካ ፍላጎቶች ያሏቸው ሀገራት የተለያየ የፖለቲካ ኃይሎች አሉ። ስለዚህ አለመስማማቶች ሊኖሩ ይችላሉ። በምርጫ ሂደቱ ያልተሳተፉ የተወሰነም ቢሆን የፖለቲካ ኃይሎች ሊኖሩ ይችላሉ። ግን መገምገም ያለብንም ይመስለኝ ከሄድንበት የፖለቲካ ታሪክ ተነስተን መንግስት ያሳየውን ጉድዊል ወይም ደግሞ ፈቃደኝነት፣ ሆደ ሰፊነት መንግስት ችግሮች ሊኖሩበት ይችላል፣ ግን የተሻለ የፖለቲካ ዊልን አሳይቷል ብዬ አስባለሁ። ስለዚህ የዓለም አቀፍ ነገሩንም የማየው በዛ ነው። እኔ እንደውም አሁን ሞር ኮንሰርንድ መሆን ያለብን ሎካል የሆነው ወይም ደግሞ ሀገራዊ ችግሮችን የትግራይን የፖለቲካ ሁኔታና የጸጥታ ሁኔታን አስመልክቶ ኦፍኮርስ የሆነ ማረፊያ የሆነ መፍትሄ ይፈልጋል፣ ምንም ጥያቄ የለውም።
እሱ ላይ መምጣታችን በፊት ዶክተር መሰንበት ለምሳሌ አሁን እነዚህ ቅድም የጠቀስናቸው ስድስተኛውን ሀገራዊ ምርጫ ኢትዮጵያና የአፍሪካ ህብረት ወይም አፍሪካ ሀገራት በተመለከቱበት አይን እየተመለከቱት አይደለም ያልናቸው አንዳንድ ዓለም አቀፍ ተቋማትና ሀገራት ከሚያነሷቸው ነጥቦች መካከል አንዳንድ የኢትዮጵያ የፖለቲካ ፓርቲዎች በሂደቱ አልተሳተፉም፣ ወጥተዋል ከምርጫው ሂደት። በፖለቲካ አመለካከት የታሰሩ ሰዎች አሉ የሚሉና ሌሎች ነጥቦችንም በዚህ አይነት ድባብ ውስጥ ነው የትግራይ ጦርነት ባለበት ድባብ ውስጥ ነው የተካሄደው ምርጫው ይላሉና እነዚህን አስተያየቶች ከእነዚህ አካላት የሚሰጡት እርስዎ እንዴት ነው የሚያዩት?
ምርጫው መካሄዱ አብሶሉትሊ አስፈላጊ ነበር፣ ምንም ጥያቄ ነው። እኔ ባይዘው ምርጫው አሁን ምርጫውን አለማድረግ ማለት ሀገርን በከፍተኛ የፖለቲካ ችግር ውስጥ መክተት ማለት ነው። ምርጫ የሚሰጥ ሁሉን የፖለቲካ ችግር አይፈታልም፣ ይሄ የታወቀ ነው። ባይዘው የፖለቲካ ቲዮሪስቶችም እንደዛ አይሉም። ነገር ግን ለምሳሌ አሁን ትልቅ የተጀመረ የሀገራዊ የምክክር መድረክ አለ፣ የናሽናል ዳያሎግ ፕሮሰስ የምንለው ሁሉም የፖለቲካ ፓርቲዎች የሚሳተፉበት ኢትዮጵያ ውስጥ ያሉ ቅራኔዎችን መርሳት የሌለብን የታሪክ ቁርሾች አሉ፣ ናሬቲቮች አሉ፣ የብሔር ብሔረሰቦች ጥያቄዎች አሉ፣ የቋንቋ፣ የባህል ኮንቴስቴሽን፣ የፓወር ሼሪንግ፣ የስልጣን ክፍፍል፣ እነዚህ ሁሉ ባይዘው በአንድ ቀን አንፈታቸው። ስለዚህ ምርጫው የሚያስፈልገው ምንድን ነው? በሁለት እግሩ የቆመ ሴኩሪቲን፣ ስርዓትን የሚያስይዝ መንግስት እንዳለ ማረጋገጥ እንጂ የፖለቲካ ችግሮቹን የተባሉት ችግሮች ባይዘው ዲሞክራሲ እንኳን አይደለም እኛ በጣም ጀማሪ የሚባል የፖለቲካ የዲሞክራሲ ሂደት ውስጥ ያለ ሀገር እና የአሜሪካን የፖለቲካ ልኩ አሁን የቅርብ ጊዜ የዲሞክራሲ ሂደት አይተናል፣ ከፍተኛ ችግር እንዳለበት ሂደቱ ላይ። ያ ማለት እንደ ኤክስኪውዝ መፈለግ አይደለም፣ ነገር ግን ልንገነባው ልናሻሽለው የሚገባ ነገር በሰፊው አለ፣ ምንም ጥያቄ ነው። ግን እኔ ፐርሰናሊ ብጠይቀኝ የመንግስት ጉድዊል ፈቃደኝነት ነገሮችን ለማስተካከል ወደ ሰፊ ሆኖ ሀገርን ወደ ተሻለ የፖለቲካ ምዕራፍና ኢኮኖሚ ምዕራፍ ለማሻገር ያለውን ቁርጠኝነት ምንም ጥያቄ ውስጥ አላስገባም። ስለዚህ በዛ ሂደት ውስጥ ነው መታየት ያለብን። ኢትስ አንፎርቹኔት አሁን የሚባሉትም ነገሮች ሆፕፉሊ የፖለቲካ አቅማችን እየጠነከረ የሴኩሪቲ አቅማችን እየጠነከረ ሲመጣ የፖለቲካ ችግሮቻችንም የምንፈታበት ጫንቃችን ጠንከር ይላል። ስለዚህ ሁሉንም ነገር በአንዴ ንፍታው ብለን አይ ቲንክ መጠበቅ ዳት ውድ ቢ ቬሪ የሚቻልም አይመስለኝም።
በአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት መምህር ከሆኑት ከዶክተር መሰንበት አሰፋ ጋር ያደረግኩትን ቃለ ምልልስ ተከታይ ክፍል በሌላ ዘገባ መለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። በትላንትና ሁለት የተካሄደውን በዓለ ሲመት በተመለከተ ዘጋቢዎቻችን በየሚገኙባቸው ከተሞች የነዋሪዎችን አስተያየት ጠይቀው ትላንት የተወሰኑትን አሰምተናችሁ ነበር። ለዛሬም አስቴር ምስጋናው ከባህር ዳር፣ ገልሞ ዳዊት ደግሞ ከአዳማ ያሰባስቧቸውን በየተራ እናሰማችሁ።
መንግስት ምስረታ ላይ በጣም ልዩና ከዚህ ቀደም ባሉት መንግስታቶች ተለምዶ ማያውቅ ስለሆነ ከኃይለ ስላሴም ለውጥ ቢሆን በጉልበት ነው የተገለበጡ። በደርግም ጊዜም ሌሎች መንግስታቶች እንዲህ በፍቅርም አድርጎት አያውቅም፣ ነጻ ምርጫም ተደርጎ አያውቅም። አሁን ግን ከዛ አልፎ ራሱ በነጻ ምርጫ ሰው 95% ደስተኛ ነው ማለት እችላለሁ። ያለው የመንግስት አቋም አሁን ከነበረው ለየት ያለ ነው። ተቋሞች ሲቋየሙ የነበሩት ሁላ ወደ ፓርላማ ገብተዋል። አሁን ያልገቡት ራሱ ስልጣን እየተሰጣቸው የመንግስት ለውጥ በሚደረግበት ሰዓት ወደ እስር ቤት ነበር ይወረወሩ የነበር። ዛሬ ግን እኩልነት አግኝተው ወንበር አግኝተው ሰውም ደስተኛ የሆነበት አንዱ እሱ ነው። የአፍሪካ መሪዎች የኛ ግዳፍና አንድነታችን አጠናክረው በመገኘታቸው በጣም ከፍተኛ ደስታን የተሰማኝ።
በዓለ ሲመት ፕሮግራሙ በጣም ደስ የሚል ነበረ። ማለትም ለእኛ ለኢትዮጵያን፣ እኔ እንግዲህ በእድሜ እስከማውቀው ድረስ ከፓርላማ ያለፈ ሴሪሞኒ አይቻላውቅም እና እንደዚህ በመስቀል አደባባይ በጣም ትልቅ ትኩረት፣ ትልቅ ግምት ተሰጡት። የአፍሪካ መሪዎች በተገኙበት፣ ትልልቅ የመንግስት ባለስልጣኖች በተገኙበት እንደዚህ አይነት ሴሪሞኒ ሲደረግ በማየቴ በጣም ደስ ብሎኛል። በዚህ ፕሮግራም ላይ ካየሁት አዲስ ነገር ምንድን ነው? በራሳችን አረንጓዴ ምንጣፍ አደይ አበባ በጣም ያምራል። ከአውሮፕላኑ መውረጃ ጀምሮ ጠዋት ላይ ሳይ በእንትኑ ፕሬዚዳንቶችን ሲቀበሉ ያለው ሴሪሞኒ በአጠቃላይ ደስ ይላል። አውሮፓውያን ታዛቢ አንሆንም፣ ምርጫው በሰላም አይካሄድም ባሉበት ጊዜ ወቅት እንኳን የኢትዮጵያ ሕዝብ በነቂስ ወጥቶ እንደዛ ሰላማዊ የሆነ ምርጫ ተካሂዷል። ከዛም በኋላ ከምርጫው በኋላም ውጤቱን ሁሉም ተቃዋሚን ፓርቲ ማለት ይቻላል ያለውን ፓርቲ በጸጋ ውጤቱን ተቀብሎ ሀገራችን በሰላም ቀጥላለች። አሁን ላይም ባለው በየክልሉ በተደረገውን ምርጫ ላይ ይሄ ምስረታውን አስመልክቶ ሌሎች ተቃዋሚ ፓርቲዎችም ስልጣን መስጠቱ እኔ በጣም ነው ደስ ያለኝ። ይሄ በቃ በጣም ለኢትዮጵያ ትልቅ እርምጃ ነው፣ አዲስ ምዕራፍ ነው እና በቃ ትልቅ ሀሳብ ያለው ሰው ለሀገሪቱ የሚጠቅም ሰው መስራት አለበት። የየትኛውን ፓርቲ አባል ቢሆንም ልዩነቶቹ እንዳሉ ሆኖ ለኢትዮጵያ የሚጠቅም ሀሳብ ያለው ሰው ግን መሳተፍ አለበት የሚለው ነገር በተጨባጭ በተግባር ስለታየ ይሄ በጣም ትልቅ ደስ የሚያሰኝና በቃ ወደፊትም መቀጠል ያለበት ነው።
የምርጫው ሂደት ራሱ ሰላማዊ በሆነ መልኩ ህዝቡ በቃ ከሞላ ጎደል ደስተኛ በሆነ መልኩ ምርጫው ተጠናቀቀ። እንደገናም ደግሞ በኢትዮጵያ ታሪክ ሆኖ በማያውቅ ሁኔታ በአደባባይ ላይ ዛሬ የኢትዮጵያ ጠቅላይ ሚኒስትሯን ሰይማለች። እንግዲህ ከዚህ በኋላ ደግሞ ጠቅላይ ሚኒስትርነት የተሰየሙትና እንዲሁም ደግሞ አብረው ካቢኔያቸው ኢትዮጵያን እስካሁን ድረስ ከመጣችበት በተሻለ ሁኔታ በሰላም በደስታና በፍቅር ህዝቡን አስተሳስረው በሰሜኑ የሀገራችን ክፍል ላይ የተጀመረውን ጦርነት በአጭር ጊዜ አጠናቀው ህዝቡን ወደ ሰላም ወደ ተረጋጋ ሁኔታ ይመልሱታል ብለን ተስፋ እናደርጋለን።
መምህር ከድር አደም በአዳማ ከተማ የገዳብር መጂ አንደኛ ደረጃ ትምህርት ቤት ርዕሰ መምህር ናቸው።
እንደምታውቀው በአገራችን ትልቅ ሜጋ ፕሮጀክቶች እየተከናወኑ ናቸው። እነኚህ በአስቸኳይ አልቆ ለህዝብ አገልግሎት እንዲውሉ እመኛለሁ። ሌላው ደግሞ የኑሮ ውድነት አሁን ትልቁ ነገር በዚች አገር ላይ የኑሮ ውድነት ህብረተሰባችንን በጣም እየጎዳ ነው። ለምሳሌ የግል ትምህርት ቤቶች የመንግስት ትምህርት ቤቶች አጋዥን ናቸው። በአገሪቷ ውስጥ ብዙ የተማረ ህልን እያመረቱ ነው። ይሁን እንጂ የዋጋ ጭማሪው በየአመቱ ስለሚደረግ ህብረተሰቡን በጣም እየጎዳ ነው። ሁለት ሶስት ልጅ ማስተማር የሚያስተምር ወላጅ ዛሬ ማስተማር አልቻለም። ምክንያቱም በዚህ የኑሮ ውድነት በዚህ ከገባ የሚገዙ ነገሮች በጣም ጨምረዋል። በዚህ ደግሞ የትምህርት ሂደቱ ራሱ በትምህርት ላይ የሚጨመረው ጭማሪ በጣም ከፍተኛ ነው። ያንን መስመር ማስተካከል መቻል አለባቸው። እሳቸው ብቻ ሳይሆን ከላይ እስከ ታችኛው ህብረተሰብ ድረስ ያለው አመራርም ይህንን የማስተካከል ሂደቱን በአፋጣኝ ካልሰራው በስተቀር ህዝቡ በጣም አደገኛ ችግር ውስጥ ነው የሚገባው። ይህን ሁላችንም ባለንበት የመሻሻል ሂደቱን መስራት ይጠበቅብናል ምን ነገር ነው።
ወጣት ፍቅሬ ካሱ በግል ስራ እንደሚተዳደር የተናገረ ሌላ ያዳማ ከተማ ነዋሪ ነው።
ያው በዚች በሶስት አመቱ አይቻለሁ ትንሽ እየሰራ ነው የስራ እድል አሁን እንደምታወቀው ያው ብዙ ሰው ስራ አጥቶ እየተንገላታ ነውና የተማረ ሰው ወጣቶቹ በሙሉና ያው እሱ ደግሞ ይሄንን አይቶ እየሰራም ነው ያው ሞር ደግሞ የስራ እድል ቢፈጠርላቸው ብዬ ያው አስባለሁ እንደኔ።
ወጣት ፍቅሬ ስለዋጋ ግሽበትም ተናግሯል።
ትከተል ደግሞ ኢንፍሌሽን አለ ዋጋ ግብጀት እን ሰፕላይ እና ዲማንድን አመጣጥ ነው ግብርና ላይ እንድሰራ እሱ መሰራለው ብሏል ግብርና ላይ እንድሰራ ይሰራልም ብዬም ደግሞ ተስፋ አረጋለሁ ተጠብቃለሁ እንከሷል።
በመጨረሻም መምህር ከድር በሰላም በኩል ጠቅላይ ሚኒስትር አብይ መውሰድ አለባቸው ስላሉት አስተያየታቸው የምከተለውን ብለዋል።
ዛሬ በየቦታው የሰው ህይወት እያለቀ ነው የሰው ህይወት እየተጎዳ ነው ንብረት እየወደመ ነው ኢንዱስትሪ ፋብሪካዎች እየወደሙ ናቸው። ይሄ የሀገር ሀብት ነው ከእያንዳንዱ ችግረኛ እናትና አባት የተሰበሰበ ብር ነው እንደ አንድ ግለሰብ ንብረት አይደለም። ይሄን ታውቁ ይሄንን ችግር በየቦታው እየፈጠሩ አገርን ሰላም የሚያነሱ ኃይሎች እጃቸውን እንደሰበስቡ መንግስት አስፈላጊው ሆነ በሰላማዊ መንገድም ሆነ በሌላ በኃይልም እነኚህ ሰዎች ወደ ህግ መቅረብ ማቻል አለበት። እንደዚህ ቢያደርጉ ሰው በተረጋጋ መንፈስ ይኖራል ማለት ነው።
ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
አስቴርና ገልሞን ለዝግጅታቸው አመሰግናለሁ። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። የራዲዮ በቲቪ ስርጭታችንን በአማርኛ በድረገጻችን በአማርኛ በዩቲዩብ እና በአማርኛ በፌስቡክ በጥራት መከታተል እንደምትችሉም ለማስታወስ እንወዳለን። የትናንትናውን የቀጥታ ዝግጅታችንን በአማርኛ ፌስቡክ መከታተል ያልቻላችሁ አድማጭ ተመልካቾቻችን ግን በዛሬው ዕለት በፌስቡክ ላይ ታገኙታላችሁ። አድማጮች አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። ንግድና ምጣኔ ሀብት። የኢትዮ ሊዝ በኢትዮጵያ ላሉ የልማትና የቢዝነስ ድርጅቶች ዘመናዊ የኮንስትራክሽንና የግብርና ማምረቻ መሳሪያዎችን በሊዝ ብድር ለማቅረብ አገልግሎት የሚሰጥ የውጭ ኩባንያ ነው። ኢትዮሊዝ በእንግሊዝኛ መጠሪያ ከሚታወቀው የግብርና ትራንስፎርሜሽን ኤጀንሲና ከግብርና ሚኒስቴር ጋርም በመተባበር እንደሚሰራ ድርጅቱ የውጭ ምንዛሪ እጥረት ትልልቅ የልማትና የማምረቻ መሳሪያዎችን ወደ አገር ውስጥ ማስገባት የማይችሉ ድርጅቶችን እያገዘ መሆኑንም የድርጅቱ አዲስ ተጠባባቂ ስራ አስፈጻሚ ሆነው የተሾሙት ወይዘሮ ፍሬገነት ጌታቸው ለአሜሪካ ድምፅ ተናግረዋል። ወይዘሮ ፍሬገነትን ያወያየው ደረጀ ደስታ ለምሽቱ የንግድና ምጣኔ ሀብት ዝግጅቱ እንዲህ አቀናብሮታል።
ኢትዮሊዝ በኢትዮጵያ የመጀመሪያው የምርት የኮንስትራክሽን እና ሌሎች መሰል ስራ መገልገያዎችን የብድር አቅርቦት የሚያመቻች ወይም ድርጅቱ ራሱን እንደሚጠራው የሊዝ ፋይናንሲንግ ኩባንያ ነው። ድርጅቱ የግል ሲሆን መሰረቱን ኒውዮርክ ያደረገው አፍሪካን አሴት ፋይናንስ ካምፓኒ ወይም AFC የአፍሪካ ፋይናንሲንግ ሴንተር ተቀጥያ ኩባንያ ነው። የድርጅቱ አዲስ ተጠባባቂ ስራ አስፈጻሚ ሆነው የተሾሙት ወይዘሮ ፍሬገነት ጌታቸው ደስታ በተለያዩ ዓለም አቀፍ ድርጅቶች በተለያዩ ኃላፊነት ቦታዎች ላለፉት 20 ዓመታት አገልግለዋል። በኢትዮጵያ በዩጋንዳና ታንዛኒያ ስራ አስኪያጅ በመሆን አዳዲስ ቢሮዎችን ያቋቋሙ ሲሆን በአብዛኛው የሰሩት በጤናና የመድኃኒት አቅርቦት ላይ መሆኑን ይገልጻሉ። ኢትዮሊዝ በኢትዮጵያ የተቋቋመበትን ዓላማና የሚሰጠውን አገልግሎት እንደሚከተለው ያስረዳሉ።
አንድ ኩባንያ ቢዝነሱን እና ኦፕሬሽንሱን ለማሳደግ ኢኩዊፕመንቶች ያስፈልጉታል፣ መሽነሪዎች ያስፈልጉታል። እሱን ለማለት ደግሞ ብዙ ጊዜ ካፒታል ኢንተንሲቭ እና ፎሬን ከረንሲ ያስፈልገዋል። ስለዚህ ኢትዮሊዝ ሊስ ኦፕሽን ሲያመጣለት አንድ ኢንስቲትዩሽን ለራሱ ኦፕሬሽን እያሰፋ ስራመጣው ተርኖቨር ለሊስ ይከፍላል። ከከፈለም በኋላ ዊዝን 3-5 ይርስ ያ ካምፓኒ ኦን ሊያደርግ ይችላል ማለት ነው። ያን ኢኩዊፕመንት ባይን ላይ ኢንቨስተር መሽነሪዎቹ እና ኢኩዊፕመንቶቹ በጣም ውድ ስለሚሆን ለካፒታል ኢንተንሲቭ ስለሚሆኑ ብዙ ሰዎች ያን ፋሲሊቲ አይኖራቸው።
ኢትዮ ሊዝ በኢትዮጵያ የተሰማራባቸው የተለያዩ መስኮች መሆኑን የገለጹት ወይዘሮ ፍሬገነት እስካሁን በአብዛኛው የተሰማራ ነው በግብርናው መስክ ነው ብለዋል። ይሁን እንጂ እስካሁን በሊዝ ስለሰጧቸው ዘመናዊ የግብርና የጤናና የኮንስትራክሽን መሰል መገልገያ መሳሪያዎች ሲገልጹ ይህን ብለዋል።
እዚህ አክቲቭ 41 ኮምባይነሮችና 14 ትራክተሮች አሉ። ከነሱ ጋር የሚመጡት ደግሞ የማረሻ መከከቻ ምናምን አሉ። አግሪካልቸር ሴክተር ላይ በሁለተኛ ዛፍ ደግሞ ጤና ላይ ነው የሰራን ያለ ነው። እንግዲህ አማርኛ ስም የለውም። ሲቲ ስካነር፣ ኤምአርአይ ስካነር ይባላል። የሰውን የውስጡን ችግር ያለበትን ማሳያ ነው። ከዛ ላይ ደግሞ የአይን ናይትሮጅን የሚያስፈልግ ትሪትመንት ለአንድ ሆስፒታል አቅርበናል። ዋናዎቹ ሁለቱ እነሱ ናቸው። ከዛ አልፎ ደግሞ ሃይቫሪ ጀኔሬተሮች ለአንዳንድ ቦታ አቅርበናል። ኮንስትራክሽን ላይም አንድ ቦታ አለን። ስለዚህ በትልቁ ግን የሰራነው እስካሁን ድረስ አግሪካልቸር ላይ ነው። ለምንድን ነው እሱም? አግሪካልቸር ሴክተሩ ኢትዮጵያ ውስጥ ትልቁ ኢምፕሎየርና ትልቅ ኒድ ያለበት ነው። ሁለት ሶስት ዓመታት በተለይ በመንግስትም ደረጃ ትልቅ ፕሮጀክት ሜካናይዜሽን ያስፈልጋል በሚል አላማ ብዙ ስራ የተሰራበት ነው። ይህን ሜካናይዜሽን ለማሳካት ደግሞ መጀመሪያ ላይ እንዳልኩት የእኛ አላማ በጣም ብዙ በቁጥርም ቫሊዩም በብር ደረጃ ማለት ነው በጣም ማሽነሪዎች ናቸው የሚያስፈልግ። ያ ፖፕሌሽንም እያደገ ነው፣ ሂዱም እያደገ ነው፣ ኢኮኖሚም እያደገ ነው። ስለዚህ ያለውን የነበረውን ብዙ ጊዜ በአግሪካልቸር ሴክተር ላይ በእርሻ ሴክተር ላይ የእጅ ስራ የበዛበት ነበር እና ምን ነገር ኦቶሜትድ መሆን ያስፈልገዋል በሚል እሱ ላይ መጀመሪያ ላይ አስፍረን ብንሰራ ይሻላል በሚል እምነት ትልቁና በብዙ የሰራ ነው እሱ ኤሪያ ላይ ያለ ነው። ስለዚህ ነው ሞዛን 50% ባር እንትን ከአግሪካልቸር ላይ የሰራ ነው።
ወይዘሮ ፍሬገነት በየዘርፉ ያለው ፍላጎትም እንዲሁ እየሰፋ መሆኑን ገልጸው ድርጅታቸው በሚያቀርባቸው ትላልቅ የምርት መገልገያ መሳሪያዎች ሊሰራ የሚችለውም ነገር የዚያን ያክል የሰፋ መሆኑን ያስረዳሉ።
ለምሳሌ አሁን 41 ኮምባይነሮችና 14 ትራክተሮች አሉ። በሱ ብቻ በኮምባይነሮች ብቻ ፖቴንሻሊ በአንድ ዓመት ውስጥ 200 ሄክታር ማረስ ይቻላል። በዛው ልክ ቢያንስ 2 ሚሊዮን ሰው ፊድ ማድረግ ይቻላል ማስተገኘው አውት። ከዛ ውጭ ደግሞ ፕሮዳክቲቪቲ የሚጨምረው ኤፊሸንሲ የሚጨምረው የምናመጣ ኢኩዊፕመንቶች ደግሞ ሀይ ኳሊቲ ሀይ ግሬድ ኳሊቲ ኢኩዊፕመንቶችን ስለሆኑ ይረገለም ናቸው ይቆያሉ። ስራም ይጨምራል። የስራም በሰራተኛም ስራ ይጨምራል። በጤና ላይ እንደምታየው ታወራ ባንዛመት አናቸው ሲቲና ኤምአርአይ ስካነር በቀላሉ ኳንቲቲ ትንሽ የሚያመጣ ነው። እሱንም በአመት በቀላሉ ወደ 30,000 ስካነር መስራት ይባላል። እዛ ብቻ በትንሹ $3 ሚሊዮን ተነበር ማግኘት ይቻላል። ስለዚህ የሚያስፈልጉትን ትሪትመንቶች ፕሮዳክቲቪቲ ሆኑ ኤፊሸንሲ እናመጣል።
ወይዘሮ ፍሬግነት ሌላው የሚያስፈልጉ የማምረቻ መሳሪያዎችን ወደ አገር ውስጥ ለማስገባት የሚጠየቀው የውጭ ምንዛሬም ከፍተኛ በመሆኑ ከውጭ ገዝቶ ለማስገባት ቀላል ስለማይሆን መሳሪያዎችን በብድር ስለማቅረብ አስፈላጊነት እንደሚከተለው ያስረዳሉ።
ምንኛውና ትልቁን ኢትዮጵያ ውስጥ አሁን እንደሚታወቀው የውጭ ምንዛሬ እጥረት አለ። የሚገኘውም የውጭ ምንዛሬ ፕራዮሪቲ አለ። ፕራዮሪቲ ብዙ ጊዜ እንደሚታወቀው ፊልም ነው፣ ሁለተኛ ጤናና መድኃኒት ላይ ነው፣ ሶስተኛ ማኒፋክቸሪንግ ላይ ነው። ስለዚህ እነዚህ አይነት ኢኩዊፕመንቶች ኢቨን ካፒታል ቢኖረው አንድ ካምፓኒ ፎሬን ከረንሲ የማግኘታቸው ቻንስ በጣም ትንሽ ነው። አዘ ሪዛልት እኛ ደግሞ እንዳልኩት ቅድም ፎሬን ኦንድ ካምፓኒ ስለሆነ ፋይናንሳችን የሚመጣ ሰው ስለሆነ የውጭ ምንዛሪያችንን ከውጭ እዛ ባለው ኦርጋናይዜሽናችን ፕራይቬት ካምፓኒያችን ተጠቅመን ነው ገዝተን የምናመጣው። ስለዚህ የውጭ ምንዛሬ ወረፋ አይኖርብንም ማለት። ስለዚህ አንድ ኦርጋናይዜሽን 3 ዓመት 2 ዓመት 1 ዓመት እንደሚያስፈልገው ጊዜ ውጭ ምንዛሬ ጠብቅ የነበረው እኛ ግን እሱን ከመስጠብቅ የሚደስ እናቀርብላቸው እንችላለን ማለት ነው።
ኢትዮጵያ ውስጥ የማምረቻም ሆነ የኮንስትራክሽን መሳሪያዎችን በብድር ማቅረብ አዲስ ነገር ባይሆንም ኢትዮሊዝን ከሌሎች የሚለየው ነገር ምን እንደሆነ ከተጠቃሚዎች አንዱ የሆኑት የራማ ኮንስትራክሽን ዋና ስራ አስኪያጅ አቶ ዘላለም ጥላሁን እንደሚከተለው ይገልጻሉ።
ሜሪ፣ አሁን እኛ ጋር አንዱ ችግር ብዙ ማሽን ከአንድ ሰው የመከራየት ኦፕሽኑ አይኖርም። አንድ ሰው አንድ ማሽን ይኖረዋል ወይ ሁለት ይኖረዋል። እዚህ ብዙ 5 ማሽን ምናምን ሊያከራዩልህ የሚችል ካምፓኒ ብዙ የለም። የተወሰነ ትንንሽ ድርጅቶች ናቸው የሚያከራዩ፣ ፕራይቬት ሆነው 2-3 ያላቸው ናቸው የሚያከራዩ። ኢትዮሊዝ ካፓሲቲው ትልቅ ነው። ብዙ አሁን እኛ እነዛን ማሽኖች ብንገዛ እና ኢንቨስት ብናደርግ ኮስቱ በጣም ትልቅ ነው። አንድን ኮስት ሊዝ እየተጠቀምነው ነው ማለት።
አቶ ዘላለም ኢትዮሊዝ ስለሚያቀርባቸው የሊዝ አማራጮችም ሲያብራሩ
የኢትዮሊዝ አንዱ ኦፕሽን በክራይ በተስማማነው ተርም ኳርተርሊ እየከፈልን እንሄድና ተሬዱ ሲያልቅ ከፈለግን ማሽኖቹን የራሳችን እናደርጋለን። መጨረሻ የሚቀረው ትንሽ ክፍያ ነው። እሱን ከፍለን ኦን ነው የምናደርጋቸው የሊስ ፐሬዱ ሲያልቅ ስምምነታችን።
አቶ ዘላለም የማምረቻ አቃዎቹን ድርጅቶቹ ራሳቸው እንግዛቸው ቢሉ ሊያወጡ የሚችሉት ምን ያህል እንደሆነ ተጠይቀው ምንም እንኳ መግዛቱ የተሻለ መሆኑ እውነት ቢሆንም ለግዢው በአንድ ጊዜ የሚጠየቀውን የገንዘብ መጠን ማግኘት ግን ከባድ መሆኑን ያስረዳሉ።
ወደ ባለፈው ከነሱ ስንከራይ አማካዩ ዋጋ የአንዱ ማሽን ወደ 3 ሚሊዮን ነው። አጠቃላይ ወደ የአምስቱ አንደኛው ትልቅ ነው ኮስቱና አምስቱ ሆነው ወደ 22-23 ሚሊዮን ብር አካባቢ ናቸው። በኢትዮጵያ
ብትገዛቸው ምን ያህል ይሆናሉ? ለምሳሌ አንዱን
ያኔ በነበረው ዋጋ ከግዢው ኦልሞስት 75% አካባቢው ላይ መግዛት ይቻል ነበር። ያኔ አሁን ከነገርኩ ፊገር 75%ን ከፍለን ካሽ ቢኖረን መግዛት እንችል ነበር።
የድርጅቱ ተጠባባቂ ስራ አስኪያጅ ወይዘሮ ፍሬገነት ኢትዮሊዝ በኪራይ ስለሚያቀርባቸው መሳሪያዎችም የጥገና አገልግሎት የሚሰጥ መሆኑን አስረድተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አመሰግናለሁ ደረጀ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። ተከታዩ ኮቪድ-19ና የሕፃናት አእምሮ ጤናን የሚመለከት ርዕሰ ጉዳይ ላይ ያተኩራል። በዓለም ዙሪያ ከ150 ሚሊዮን በላይ ሕፃናት ለአእምሮ ጤና ችግር መዳረጋቸውን የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ አስታወቀ። ችግሩ አፋጣኝ መፍትሄ ካልተበጀለትም ለሕይወት አስጊ ደረጃ ላይ ሊደርስ እንደሚችል ዩኒሴፍ አዲስ ባወጣው የዓለም ሕፃናት ሁኔታ ሪፖርቱ ላይ አስጠንቅቋል። ሕፃናቱን የአእምሮ ጤና ሁኔታ የኮቪድ-19 ወረርሽኝ ያሳደራቸው ጫናዎች እያባባሱት ነውም ብሏል ሪፖርቱ። ሊሳ ሽላይን ከጄኔቭ ያጠናቀረችውን የዚህን ዘገባ ዝርዝር ጽዮን ግርማ ታቀርበዋለች።
የሕፃናትን የአእምሮ ጤና እየጎዱና እያባባሱ ያሉት ለብዙ ወራት እየተራዘሙ የሚገኙት የኮቪድ-19 እገዳዎች፣ የትምህርት ቤቶች መዘጋት፣ ከቤተሰብና ከጓደኞች ጋር መራራቅ መሆናቸውን ዩኒሴፍ በአዲሱ ሪፖርቱ ላይ አመልክቷል። በቅርብ ጊዜ የወጡ ግምታዊ አሃዞችን ያጣቀሰው የዩኒሴፍ ሪፖርት እድሜያቸው ከ10-19 ዓመት ከሚሆን 7 ታዳጊዎችና ወጣቶች አንዱ ወይም አንዷ የአእምሮ ጤና እክል እንዳለባቸው ምርመራዎች እንደሚያሳዩ ጠቁሞ ወደ 46,000 የሚሆኑ ታዳጊዎችና ወጣቶች በየዓመቱ ራሳቸውን እንደሚያጠፉ ገልጿል። ሕፃናቱን ለእነዚህ ጉዳቶች እየዳረጉ ካሉት እክሎች አብዛኞቹ መፍትሄ እንዳላገኙ ወይም እየተፈለገላቸው እንዳልሆነ ለቪኦኤ የተናገሩት የዩኒሴፍ ቃል አቀባይ ጄምስ ኤልደር ከምክንያቶቹ መካከል መንግስታት በቂ ገንዘብ አለመመደባቸውና ትኩረት አለመስጠታቸው ዋናዎቹ መሆናቸውን ያስረዳሉ። በዓለም ዙሪያ ለጤና ጥበቃ ጉዳዮች ከሚመደበው በጀት ለአእምሮ ጤና የሚያዘው ወደ 2% ብቻ መሆኑን ኤልደር አክለው ጠቁመዋል።
20% again of young people are saying that they are feeling depressed or have very little interest.
ከታዳጊዎቹና ከወጣቶቹ 20% የሚሆኑት የመደበት ስሜት እንዳለባቸውና በዙሪያቸው ያሉ ነገሮችና ሁኔታዎችም ብዛም እንደማይስቧቸው ወይም እንደማያስደስቷቸው ይናገራሉ። እነዚህ ኮቪድ ያሳደራቸው ጫናዎች ግልጽ ማሳያ ናቸው። እጅግ የበዙ የአእምሮ ጤና መስተጓጎል ችግሮች አሉ። መንቀዝቀዝ፣ መደበት፣ የጠባይ መዋዠቅ ወጣቶቹ ከሚያሳዩአቸው ችግሮች መካከል ይጠቀሳሉ። ራስን የማጥፋት ስጋት ግን ከሁሉም በላይ ቤተሰቦች በቅርብ ሊከታተሉት የሚገባ ጉዳይ ነው።
ኮቪድ ባስከተለው መዘጋት ምክንያት ከ1.5 ቢሊዮን በላይ ሕፃናትና ወጣቶች ከትምህርታቸው በተለያዩ ደረጃዎች መስተጓጎላቸውን ይህ የዓለም የሕፃናት ሁኔታ ሪፖርት ያሳየ ሲሆን በተለይ ከትምህርት ቤት መቅረት፣ ከመዝናኛና ከጨዋታ መራቅ፣ ካለመቀላቀልና ከጓደኞች ጋር ለተራዘመ ጊዜ አለመገናኘትና ሌሎችም የዕለት ተዕለት ሕይወት እንቅስቃሴዎች መቃወስ የሕፃናትና የወጣቶች የአእምሮ ጤና አለመረጋጋትን እንደሚያባብሱ የዩኒሴፍ ቃል አቀባይ ተናግረዋል። እነዚህ ሁኔታዎች ደግሞ ሀገሮች ሀብታም ሆኑ ድሃ ሳይለዩ ሁሉንም እንደሚጎዱ ኤልደር ገልጸዋል። በእርግጥ ይላሉ ኤልደር ስለ ክፋቱ ከፍና ዝቅ ማለት ሲናገሩ፣
በእርግጥ የኢንተርኔት ግንኙነት ወይም ላፕቶፕ የለህም ማለትና የወላጆችህ የወር ገቢ እጅግ ዝቅተኛ መሆን የሚፈጥሯቸው ለአእምሮ ጤና መመሳቀል የሚዳርጉት የጭንቀት፣ ቀልብ የመንሳትና የመሳሰሉት እክሎች ደረጃ ይለያያል። ሁለተኛው በእጅጉ ያየላል። እጅግ በደህዩት ሀገሮች ውስጥ ደግሞ መንግስታቱ ለአእምሮ ጤና ጥበቃ ጉዳይ የሚመድቡት ገንዘብ በሰው ከ$1 ያነሰ ነው።
የአእምሮ ጤና እክሎችን ችላ ማለት እጅግ ውድ ዋጋ እንደሚያስከፍል ዩኒሴፍ ያስጠነቅቃል። የለንደን የምጣኔ ሀብት ኮሌጅ በቅርቡ ባወጣው ትንተና በወጣቶች ላይ በሚደርሱ የአእምሮ ችግሮች ምክንያት በየአመቱ ወደ $400 ቢሊዮን የሚጠጋ የሰብአዊ ሀብት እንደሚባክን ወይም እንደሚጠፋ አስታውቋል።
ጽዮን አመሰግናለሁ። አድማጮች፣ አሁን እዚህ ግድም በሙዚቃ ፋታ የምንወስድበት ድል አግኝተናል። የምሽቱ አዝናኛችን ቀበና እስኪ ጫወት እየጠበቅኩ ነበር።
Alif kuku panna Of kapane fana Esa Bishan kapana Rashwa kalai kankoko dildila agozan tashagro tabale bulbula begamone kremt kasahai damna kasin kasyamatan wantana kabana sham 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 kabana sham sham
ለሙዚቃው ሰዓቱ ያጠረ ይመስላል። ሁሉም ሳይን እናመሰግናለን። ቀበናን እንዳቀነቀነው ነበር የሰማነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ዩናይትድ ስቴትስ ህዝባዊ ዲሞክራሲያዊት ሪፐብሊክ ኮሪያ በቅርቡ ያደረገችውን የባለስቲክ ሚሳኤል ሙከራ አውግዛለች ይላል ርዕሰ አንቀጹ ጽሑፉን ሲጀምር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዲህ ብለዋል።
እነዚህ የሚሳኤል ሙከራዎች በተባበሩት መንግስታት የጸጥታው ምክር ቤት የተቀመጡ ውሳኔዎችን የሚጥሱ፣ በህዝባዊ ዲሞክራሲያዊት ሪፐብሊክ ኮሪያ አጎራባሽ ሀገሮችና ለሌሎች የዓለም አቀፉ ማህበረሰብ አባላት አደጋ መደቀናቸውን እናውቃለን።
የዩናይትድ ስቴትስ የመከላከያ ሚኒስትር ቃል አቀባይ ጆን ከርቢም እንዲህ ይላሉ። እነዚህ እንቅስቃሴዎች አለመረጋጋት ፈጣሪ የሆነውን የሰሜን ኮሪያን የጦር መሳሪያ መርሃ ግብር ተጽዕኖ በግልጽ ያሳያሉ። የደቡብ ኮሪያ ሪፐብሊክና ጃፓንን ከጥቃት ለመከላከል ያለን ቁርጠኝነት እንደ ብረት የጠነከረ ሆኖ ይቀጥላል። ርዕሰ አንቀጹም በመቀጠል በሰሜን ኮሪያና በዩናይትድ ስቴትስ መካከል ያለው የኒውክሌር ስምምነት ድርድሮች እንደ አውሮፓ አቆጣጠር ከ2019 ጀምሮ ተቋርጠዋል። ይሁን እንጂ የባይደን አስተዳደር ግን እንደገና ለማደስ ፍላጎቶቹን ግልጽ አድርጓል ብሏል። የውጭ ጉዳይ ሚኒስትሩ ኔድ ፕራይስ ስለዚህ ሲናገሩ ይህን ብለዋል።
እኛ አሁንም ቢሆን መነጋገር ዋነኛ ግባችን ለማስፈጸም ያስችለናል በሚለው መርሃችን ጸንተናል። ያም በቀላሉ የኮሪያን ባህረ ገብ አካባቢ ከኒውክሌር ነጻ ማድረግ ነው። ከህዝባዊት ዲሞክራሲያዊት ሪፐብሊክ ኮሪያ ጋር ጠላትነት የለንም።
ከቅርብ ጊዜ ወዲህም በዩናይትድ ስቴትስና በአካባቢው ባሉ አገሮች መካከልም ሰሜን ኮሪያን ዋነኛ መነጋገሪያ አጀንዳ ያደረገው የዲፕሎማሲ እንቅስቃሴዎች ብዙ ናቸው ብሏል ርዕሰ አንቀጹ። የውጭ ጉዳይ ሚኒስቴር ቃል አቀባይ ፕራይስ እነዚህ ስብሰባዎች የዩናይትድ ስቴትስ ተሳትፎና ዲፕሎማሲ የቱን ያህል አስፈላጊ መሆናቸውን ያሳያሉ ብለዋል። በመጨረሻም የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ እንዲህ ብለዋል።
እኛ ማድረግ የምንፈልገው በዩናይትድ ስቴትስ ደቡብ ኮሪያን ጨምሮ በአካባቢው ባሉ አጋሮቻችን ላይ የተቃጣውን አደጋ ለመቀነስ ነው። ያንን ደግሞ እናስፈጽማለን ብለን የምናስበው በዲፕሎማሲ አማካኝነት ነው።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮቻችን ዝግጅታችንን ወደ ማጠናቀቁ ተቃርበናል። ዝግጅታችንን በሳተላይት ለምትከታተሉ አድማጭ ተመልካቾቻችን የራዲዮ በቴሌቪዥን ዝግጅታችንን በኢትዮ ሳት ላይ ታገኛላችሁ። በተጨማሪም የራዲዮ በቲቪ ስርጭታችንን በአማርኛ በድረገጻችን በአማርኛ በዩቲዩብ እና እንዲሁም በአማርኛ በፌስቡክ በጥራት መከታተል ትችላላችሁ። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ለምሽቱ ያዘጋጀውን ዝግጅት እዚህ ላይ አበቃ። ነገ ረቡዕ ከምሽቱ 3 ሰዓት ላይ እንመለሳለን። ያስተናገድኳችሁ አሉላ ከበደ፣ አቀናባሪያችን ብራን ኃይሉ እንዲሁም ሲድራክ ፍራንክሊን ነበር በቴክኒኩ። እዚህ ላይ እንሰናበታለን። መልካም ምሽት። ደህና ደረው.